ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተደርሶ በጸገየ ወይን ገብረ መድህን ጸጋዬ ደብተራው በአማርኛ የተረጎመውን መጽሐፍ ትረካ ክፍል 9 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 9 አርማጭታችን የዛሬው ትረካ አስተካቂ የሽብር ተግባራት እንደ አፈጻጸማቸው የተገለጹበት በመሆኑ አርማጭች ከወዲሁ ለዚሁ እንዲዘጋጁ እናሳስባለን። ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመስረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ የኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊ መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን? መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ። ዝናም ምህረትና እክለ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ እድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? ፍርሸና። በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅምላ ፍርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ሌሊት ሌሊት በርካታ እስረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጥም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23/1977 እንደ ፈረንጆቹ አቆጣጠር። መይሶን እንዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለፈልፉበት ጊዜ ስለ ዓለም አቀፉ ህብረተሰብም ሆነ በጅምላ በመረሸንና በመጫጫት ጸጥ ለማሰኘት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ። ይህ ሌላው የቀይ ሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመብታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል፣ ባህሪው ታውያን ገዳዮች ዘንድ እንደ ቡርዥዋ የህግ ፍጽምና ይቆጠራል። ማይሶን በተግባር ላይ እንዲውል ግፊት ያደረገበት ንጻ ምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገድሉ መብቱ ተሰጣቸው። ይሄው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች የትም የት በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔጆ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻርምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ተፈለገ ቅጥረኛ በመሆን ይተከሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛ እናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመትቶ ሞተ። ገዳዮቹ ሬሳውን በጫማ ገልበጥ አድርገው አይተው የሟቹን እናት ይቅርታ፣ ሌላ ሰው መስሎን ነው የገደልነው አሏል። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ እርምጃዊት ባህል ጋር የሚሄድ አልነበረም። አንድ የደርግ አባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ እርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ጠቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርግ አባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ እርምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ሲገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟቹ ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኘው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። ማይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ እርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ እንደገና የዚህ እርምጃም ሐሳብ የመነጨው ከማይሶን መሪዎች አፍላቂ ምናብ ነበር። ከቀይ ሽብሩ መንገሻ ተጽፎ በፊት ከቤት ቤት ይደረግ የነበረው ፍተሻ ያን ያህል የተጠናከረና በሚገባም የተደራጀ አልነበረም። በቀይ ሽብሩ ስር ከቤት ቤት ፍተሻ አሸሹም ዞራሉ አይነት ነገር ነበር። የተፈለገው ለደንቡ ያህል የሚደረገው ፍተሻ ሳይሆን ይበልጥ ስፋት ላለው ግድያ ሽፋን እንዲሆን ነበር። ፍተሻዎቹ በዘፈቀደ የሚደረጉ ርሽናዎችን፣ ነጻ እርምጃዎችን ያስከተሉ ነበሩ። ተጠርጣሪው ከተገኘ ይገደላል፣ ካልተገኘም ቤት ውስጥ የተገኙት በጅምላ ይገደላሉ። ቢያንስ አንድ ወይም ሁለት አይቀርም። የመጀመሪያው እኔ ነኝ ያለው ከቤት ቤት ፍተሻ መጋቢት 14 ቀን 1964 ዓ.ም ተጀምሮ 4 ቀናት ቆየ። ሌላ ደግሞ ሚያዝያ 29 ቀን መጣና 2 ቀናት ቆየ። መስከረም 30 ላይ መርካቶ የሌሊት ፍተሻ ተደርጎ የበርካታ ሰዎችን ሞት አስከተለ። ፍተሻው መጀመሩ ሲገለጽ ቡና ቤቶች በሙሉና የሲኒማ ቤት አዳራሾች ይዘጋሉ። የስኳዶችና የጸጥታ ኃይሎች መኪኖች ካልሆኑ በስተቀር ሌሎች መኪኖች መንገድ ላይ እንዲቀሳቀሱ አይፈቀድላቸውም። ሰው ቤት ውስጥ እንዲቆይ የግቢ በሮችና የቤት በሮች ክፍት እንዲሆኑ ይታዘዛሉ። በፍርሃት የሚጨመድድ ጸጥታ ከተማዋ ላይ በሚረብበትና ሰው ጥሏት እንደሸሸ ወና በምትመስልበት ጊዜ ስኳዶችና የጸጥታ ሰዎች ከቤት ቤት እየተንቀሳቀሱ ግድያቸውን ይያያዙታል። የከተማይቱ መውጫዎች ሁሉ በታጠቁ ወታደሮችና እዚህም እዚያም አለፍ የምትለውን ክላንሽኮቭ አንግበው የ800 ያህል ተጠርጣሪ አናርኪስቶች የመታወቂያ ፎቶግራፎችን ይዘው ኬላዎችን በሚቆጣጠሩ የሰደድና የመይሶን ስኳዶች ይዘጋሉ። ፍተሻው በኦፊሴል የሚታወቀው የኢሃፓ ተጠርጣሪዎችን የጦር መሳሪያን፣ የዴሞክራሲ አጥሞችን፣ የኢሃፓ የመዝሙር ካሴቶችን፣ የማባሻ መኪናዎችን ወዘተ ለማግኘት ነበር። ሬዲዮ ግን በድል አድራጊነት መንፈስ ይገልጽ የነበረው በፍተሻው ወቅት የቅቤ፣ የማር፣ የማሪያ ቴሬዛ ብሮች ወዘተ መያዝን ነበር። ይህ ሁሉ ደግሞ እንደ ኢሃፓ ክዝን ተደርጎ ነበር የሚቀርበው። በሌላ አነጋገር እየተካሄደ የነበረው የጠራ የነጣ ዝርፊያ ነበር ማለት ነው። ሁሉም ነገር በቅቤ በበርበሬ በጥንታዊ የጥሬ ብር ገንዘብ ስርቆት ላይ ብቻ ተወስኖ ቀርቶ ቢሆን ኑሮ ምናልባትም ሰው ብዙም ባልገደደው ነበር። ፍተሻዎቹን አሸባሪ ያደረጋቸው በዘፈቀደ የሚደረገው ግድያ ነበር። ከቤት ላልተገኙ ልጆቻቸው ምክንያት ማቅረብ ያልቻሉ ይገደላሉ። አንድ የዲሞክራሲ እትም ከአንድ ሰው ቤት ከተገኘ ምን ያህል ሰው መገደል እንዳለበት የሚወስነው የፍተሻው ቡድን መሪ በታየው ነው። በሁሉም ሁኔታ ግን አንድ ሰው መገደሉ አይቀርም። ፍተሻው ቡድን ኮረዳዎችን ይደፍራል፣ አንዳንዶቹን ሲገድል ሌሎቹን ይምራል። ቤት ውስጥ ገንዘብ ከተገኘ ባለቤቱ ላይ ነፃ እርምጃ ይወሰድና ገንዘቡ በወራሪዎቹ ይወረሳል። የሟቹ ቁጥር ከፍ ያለ ነበር። መንግስት በየቀኑ በሬዲዮ እጅ አልሰጥም ያሉ ጸረ አብዮተኞች ተደመሰሱ እያለ በማውራት በተፈጸሙት ግድያዎች ይፈነድቅ ነበር። ኢሃፓ ፍተሻ የሚካሄድበትን ዕለት ቀደም እያለ ለማወቅ ይችል ስለነበር ከቤት ቤት ይደረግ የነበረው ፍተሻ መዋቅሩን ከግምት ውጭ የሆነ ጉዳት አላደረሰበትም። ሆኖም በአሰሳው ወቅት በርካታ የኢሃፓ አባላት ተገድለዋል። በመጋቢቱ ፍተሻ የኢሃፓ አባልና የኢሰማ ሊቀመንበር የነበረው ማርቆስ አጎስ ከወታደሮች ጋር ተታኩሶ የሞተ ሲሆን የኢሃፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በመንግስት ስኳዶች በመከበቡ ከፎቅ ህንፃ በመዝለል ራሱን ገድሏል። በኬላዎች ላይ የሚደረጉ ግድያዎችም በዘፈቀደ የሚካሄዱ ነበሩ። ከእንዲህ አይነቶቹ ኬላዎች አንዱ ከነበረው ከአቃቂው ኬላ ላይ ነበር። ነጋየለ፣ መላኩ ማርቆስና ዮሐንስ ብርሃኔ ከአንድ እንግሊዛዊ የዩኒቨርሲቲ መምህር ጋር የተገደሉት። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ። ትንፍሽ ልውሽ በማትልበትና እኒሁ ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ። ትንፍሽ ልውሽ የማትልበትና እኒው ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የያፓ ስኳዶች እና ነጋዴዎች የመንግስትን ፈበላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረሰይ ወይም ቶርቸር በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረሰይልም አይነት አለው። አጤ ለስላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ሚስጥር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩት የከፋ ግብረሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ድል አስቀድሞውኑ አለመያዝ ብቻ ነበር። ግብረሰይል የሽብሩ ዘመቻ የማይነጠል አካል ነበር። በጣም ጥቂቶች ነበሩ ለማምለጥ በእርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግብረሰይል የሚፈጸምበት። ንጹሕ ሆነ ጥፋተኛ ለውጥ አልነበረውም። ምክንያቱም ግብረሰይል ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረሰይ ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋትን አምኖም መደብደብ ነበረና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ስጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፎነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ አይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር፣ ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የጋርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ለጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት የአስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስ ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል። ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቦቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረሰዶም እንደሚፈጽሙባቸውም ይታወቃል። ወንድፈኞችም ፍም እስኪመስል ጋለ ብረት በፊንጢጣቸው በመስደድና በልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል፣ ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት በጥስሱ ይወጣል። ዝንጠላ በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን፣ የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን፣ የሴትን የጡት ውልብልቢት መቁረጥን፣ ጸጉርን፣ ጀርባን፣ ሆድን በእሳት መለብለብን ያጠቃልላል። በአንዳንድ ሁኔታዎች እጅ እግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ውስጥ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የገዓር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብእነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረሰይ ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ እየጠቀስ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረሰይል ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ፣ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይል ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይል እንዲያዩ ይደረጋል። ፍንክች አልል ያለ እስረኛ ወላጆች ከፊቱ ቀርበው ግብረሰይል ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገር የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይል ቁም ስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይል በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ስተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረ ሰይድ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4.5 ሜትር በ4.5 ሜትር ስፋት ባላት ክፍል ውስጥ 50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂዛ የምትገኝ አንድ ትንሽ ባልዲና። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይድ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይድ የሚፈጸመው የትም ነበር። ጅጋረመኔነት ይታይባቸው የነበሩ ቦታዎች፣ የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ፣ ሶስተኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። የብረሰይ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና። ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነጻ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረሰይ ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ግብረሰይ ፈጻሚዎቹ ጥቂቶችም ፍዳት ያበሏቸው እንደነበሩ ጥቂቶች ሁሉ እነሱም ለስደት በቅተዋል። የስምንት ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረሰይድ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ አለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረሰይድ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የአለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃን ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። የተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባርዳር ብርሃኔ ኪዳን የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሙቷል። መኖሪያዋ ቄራ አካባቢ አዲስ አበባ፣ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረሰይድ ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይድ ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረሰይድ ባለሟሎች ክፉኛ ተደብድቦ كمنا بعلى ماغنيت بدر رسبت قصر لموت بقتوال. ارميوان هاي عمس دامت منوريوا دابات ينبرة اتاقين برهانو يمسور نفتطور نبريج ستيار قبرسيل تفز مبات كمقدلو عنا اورا قدان علي كمستالو عفيت بأرقر هيوت نبرة قلو لمن ناقر اهس دفرم نبر كالسواري تاقار فانتو قلاوي تبالة يليلا اسفينيا يتقرار لتريتا عبرو لتريد كربوال. كندر وست ممهري نبرو يسلاسة رست عمتو يوناس عديسو لزب دالي فولتيكا ملكاكت نبرو ساديا تيازلنا يهي حفا كفتنيا مرينة ينبميل تكسسة لسام منتال سموش مواكر النائم الدبكة بطاوشن ديوطا قبر سيد تفز أمبت جن ديوطا الشالم وعلم كوغبو بتاج شباهنو كتلياجو يهما منسيوش السكاي جمر فالسلطانوش لشلمات يميابكاون وانناون إيزانا البلو أصبو نبرنا وده هسبيتال وسلوت زيام جوتشنا أغروشو كالغاوغار تتأفرو هكمنا تدرغلت ويت بلوم ليلا سينيا يوناس يهبا كفتنيا عمرار اندال نبرا يتتتا سووچون لياسا مناجو چاله سكان تشيزت ايمتو سلسلتنيا متمرت يوناس كو اسبيتال بك عريزا انديو تا تدرغو مقابروز تورو وره بهيو تاچو كتكبرو تتكيت يشبر سلباوچم اندو هونه إبراهيم زلقة حسن محمد أسفا جمالة موغس بلاي تدسة أياليو سرغو موهي شتاون استيفانوس مغلاقو ولد سنساي قبرساد كان حيريلنا قطريلي لاشو ليلوش عارمانياوي قبرسيل تفسمو باتشو ترشنوال يوسيف آدانا آكر كارياتان سوبا قبرسيل كتسبر بوالا أيالي يكوم سكل تقبلو مدارشاو اندت أفاو اند فكري زرقاو السوم يتند درسي مياو يلم داب تامو اندار قاتشاونا اند الماس هدس يارجو لجاقرلوش اجيك شكاني بتملابت قبرسيل كتفدا يبوالا موت قلاقلو اتشوال شبرو በመንግስቱ ያመጻ አውታራትና በስኳዶቹ ተምቆ የነበረውን ጭካኔና ወሬነት እንዳለ በአደባባይ እንዲወጣ አደረገው። የክሪስቶብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረሰይል አሁንም በህዝባዊ ዲሞክራሲያዊ መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትሬት ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ ግብረሰይ ሲፈጸምባቸው የሞቱ በነጻ ምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ በዋናው ራጎዳናዎች ላይ ለቤቶች አጠገብ ይጣሉና ለአንድ ቀን ትርኢት ሆነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ ይያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ የአናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መይሶን ያሰለጠናቸው ወጣቶች ከትርኢቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትርኢት ይቀርብ የነበረበት ምክንያት ህዝቡን ቀልብ ለመግፈፍ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት መንግስትን ኃያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ከአውራ ጎዳና ላይ ወድቀው ተበጣጥሰውና ሙተው በማየት አምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬታቸውን ሊቀብሩ ባለመቻላቸው ከባድ ሀዘን ውስጥ ወድቀዋል። ተገርለው መንገል ላይ ተጥለው ይሆናል በሚል ወገኖቻቸውን ፈለጋ ከቀበሌ ወደ ቀበሌ በመቋተል ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይፈታተሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅግራቸው ይቆረጣል። አንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በመስማር ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበር ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፋቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭው በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነፃ አይወስድምና ገዳዮቹ መንግሥት ጥይቱን በነፃ ያገኘዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስበገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም፣ ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተበት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልዱስ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብ በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑን አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ህዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥ ዘንድ እንዲያግባቡት ያደርጋሉ። የዚህ ሁሉ ምጸት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መሰቃየታቸውና እንዲያውም መረሸናቸው ነበር። በህዝባዊ ስብሰባዎች የተሰበሰበ ህዝብ በሰደድና በመይሶን በታጠቁ ቡድኖች ተከቦ የደርግ ወይም የመይሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ንጹህ እርምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲ አንድ ጊዜ አንብቤ ያለው የኢሃፓ ደጋፊ ነው ብዬ ጠርጥሬ ያለው ግን ምንም አላልኩም። ከአናርኪስት ጋር ተነጋግሬያለሁ ወዘተ ወዘተ እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት 1970 ዓ.ም ተመረጠ ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። ሁለት ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረሰይል ይፈጸምበታል። ብዙዎቹ አስተካካዩን ግብረሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው ዕውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ዘዎች ግብረሰይል ይፈጽሙባቸዋል። ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ የህዝብ የማጋለጥ ስብሰባዎችም ይካሄዳል። ህዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመተዋል። በህዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል፣ ሌሎችን ካላጋለጥክ ግብረሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከቅጣት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋረድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንጻራዊ ደረጃ ለከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም፣ ማን ሊናገር የነበረ ነውና እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ፍርሸናቸውን እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974 75 ዓመተ ምህረት እንኳን ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቅስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ ከግዑዝ ፍጥረት ደረጃ ለማውረድ ሆን ተብሎ የተደረገ ሙከራ ነበር። አንድ ሰው ቀዩ ሽብር የተነጣጠረው ህይወት ባላቸው ላይ ነው ብሎ የጻፈው እውነት ነበረው። ዓላማው ለተቃውሞ አሻፈረኝ ለማለት የሚከፍሉትን ዋጋ ለማሳየት ህይወት ያላቸውን መዳመጥ ነበር። ለብዙ ጊዜ ብዙ አመጻን ላየች ኢትዮጵያ እንኳን ቀይ ሽብር ከልክ ያለፈ ነበር። የተካሄደበት መንገድ መጠኑ አረመኔያዊነቱ ሊታለም ከሚችለው ውጭ ነበር። ቀዩ ሽብር ሲተረጎም የግፍ፣ የግድያ፣ አረመኔያዊ ግብረሰይል፣ የሬሳ መበጣጠስ ጭፍጨፋ፣ ግብታዊ ርሸና፣ እስከነ ህይወት መቅበር፣ አባትን በልጅ ልጅን በአባት ማወነጃጀት፣ ጥርጣሬን ማሰራጨት፣ ፍርሃትና ተስፋ መቁረጥ ነበር። እነዚያ ይህን ሁሉ ጸዋትወ መከራ የተቀበሉት በውስጥ በውስጡ ተቀቀለው ያለፉት ናቸው በአመሮ ላይ የቀረጸውን ሽብር ቢያንስ በይፋ አቁሟል ከተባለ ብዙ አመታት በኋላ እንኳ ህዝቡ ጨምድዶ ያዘውን ትክክለኛ ስሜት ሊገመግሙ የሚችሉ በሽብሩ ወቅት ሞት ድንገት ከመጣ ትልቅ ግልግል ነበር። የብዙ እስረኞች ወላጆችና ቤተሰቦች ራሳቸውን ገብለዋል። በርካታ የሀፓ አባላት የመርዝ እንክብል በመዋጥ ራሳቸውን አጥፍተዋል። ሌሎቹም የተባይ መርዝ በመጠጣት ሙተዋል። ከመያዝና በርግጥም ተከትሎ በሚመጣው በተጓተተና በተራዘመ ጋር ከመሞት ፈጣን ሞት የተመረጠ ነበር። ደጉ ግብረ ሰይል ፈጻሚ ደብድቦ አእምሮን የሚያስትና ፈጥኖ የሚገድል ነበር። እንዳምሳለቃ ተሾማ አይነቱ ግደለን ብለው እንዲለምኑት የሚያደርግና ይበልጥ እንዲሰቃዩ በህይወት ጠርዝ ላይ የሚያቆየው ነበር። ቋሚ ይበልጥ ስለሚሰቃይ ሞት ግልግል ነበር። በአንድ ቀን ወይም በሳምንት ውስጥ ልጅ አልባ መሆናቸውን ያዩ ወላጆች አንድዬ ልጇ ቁም ስቅሉን ሲቀበል የተመለከተችና ወንድሟም ባሰቃቂ ሁኔታ ለገደለው መንግስት የውዳሴ መዝሙር እንድትዘምር የተገደደች እህት እጅግራቸውን አጥተው ዱሻቸውን እያሳዩ እስር ቤት ያሉት ለእውርነት የተዳረጉት በግብረ ሰይል አእምሯቸውን የሳቱትን ወጣቶች የሚንከባከቡ ወላጆች ወዘተ ወዘተ። የቁም ስቃይ ለቋሚዎች ቀዩ ሽብር ከሞት የከፋ ትርጓሜ ነው የነበረው። ቀዩ ሽብር ጨቋኙ ገዢዎች የስልጣን ጥማቸውን ለማርካት እስከ ምን ያህል የዝቅጠት ደረጃ ሊወርዱ እንደሚችሉ አሳየ። የወላወሉና ሌሎችን ጠቁመው ወደ እርግጠኛ ሞት የሰደዱ ብዙዎችን አፍረት አለበሳቸው። ጥቂቶች ምሁራን በመንግስት ከተቀጠሩት ማይማን ገዳዮች ያልተሻሉ ያውም ባይብሱ ሆነው በመገኘታቸው ለምሁራን የነበረውን አክብሮት አጎደፈው። ቀዩ ሽብር በተግባር ሲውል ሀገሪቱ ልትወጣውና ልትፍቀው ብዙ ዓመታት የሚፈጅባት ጉዳት አደረሰባት። ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ
የሀገሬ ምድር አንቺ ደምቦራና መስረታው ጀና የኢትዮጵያ ምድር